ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እና 29 መነሻ አድርገን በዚህ ጥቅስ መነሻ አድርገን ከኔ ተማሩ ያለውን የጌታ ኢየሱስ ክርስቶስን ቃል አርስት አድርገን ይዘን ወይም ከክርስቶስ እንማር በሚል ሐሳብ ማለት ነው መነሻ አድርገን ክፍል 5 ድረስ ተመልክተናል። ዛሬ 6ኛው ክፍል እናያለን ወይም የመጨረሻው ክፍል እናያለን። ማሳጠር ስለሚገባ እናሳጥረዋለን። የመጨረሻው ክፍል እናያለን። ስለዚህ ጥቅሱ የነበረው መነሻ ጥቅሳችን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ እረፍትን ታገኛላችሁ በሚለው ጥቅስ መነሻ አድርገን ከእኔ ተማሩ የሚለውን የጌታን ቃል ይዘን ነው እየተነጋገርን ያለ ነው። እግዚአብሔር አምላካችን ስሙ የተባረከ ነው። ስለዚህ አምስት ክፍል ተመልክተናል። በአምስቱ ክፍል ውስጥ ደግሞ 7 ነጥቦችን ተመልክተን ነበረ። ስለዚህ ዛሬ 6ኛው ክፍልና የመጨረሻውን ሐሳብ እንነጋገራለን። ጌታ የተመሰገነ ይሁን። ሃሌሉያ። አጠር አድርጌ ሐሳቦችን በክለሳ መልክ ተናግሬ ወደ ዛሬው ነጥብ አልፋለሁ። ከክፍል 1 እስከ 5 የሄድነው በክፍል 1 ያየነው ከኢየሱስ ፍቅርን እንማር በሚል ተመልክተናል። ፍቅር ከሌለኝ ከንቱ ነኝ እንደሚል ጳውሎስ ፍቅር ሊኖረን ስለሚገባ ምንም እንኳን ትልልቅ ነገሮችን የተለማመድን ቢመስለን ያወቅን ያለን ቢመስለንም ፍቅር ከሌለን ከንቱ ስለምንሆን ደግሞ ጌታ ኢየሱስ ክርስቶስ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ፍቅሩን ገልጦልናልና እሱ ዋና አስተማሪያችን ነው። ሁል ጊዜ ፍቅር ሊኖረን እንደሚገባ ማሰብ አለብን። በምንም ሁኔታ ውስጥ ብናልፍ በፍቅር መሆናችንን ሕይወታችንን መመርመር አለብን ተባብረናል። በክፍል 2 ውስጥ እንመለከት ከኢየሱስ ትህትና እንማር በሚል ደግሞ ተመልክተናል። ትህትና ትሑት መሆን እንደሚገባ፣ ምክንያቱም እግዚአብሔር ለትሑታን ጸጋን ይሰጣል ትዕቢተኞችን ግን ይቃወማል ይላል በያዕቆብ መልእክት ላይ። የእግዚአብሔር ጸጋ በእኛ ላይ ሁል ጊዜ እንዲበዛልን ከፈለግን በእውነት በትህትና መመላለስ ይገባናል። ጌታ ኢየሱስ ክርስቶስ ደግሞ መግቢያችን ጥቅስ ላይ እንዳነበብነው እኔ የዋህ በልቤም ትሑት ነኝ ስላለ ትህትና ከእሱ መማር አለብን። ትህትና የሚጀምረው ከልብ ነው፣ በአስተሳሰብ ነው የሚጀምረው። ስለዚህ ወንድሙን እያንዳንዱ ከእርሱ እንዲሻል በትህትና ይቁጠር ይላል። ስለዚህ ወንድሞቻችንን ስናስብ ከእኛ እንደሚሻሉ ማሰብ፣ በአስተሳሰብ ደረጃ ትህትናችንን መቆጣጠር አለብን። እኛ ከፍ ራሳችን የምናደርግ ከሆነ በዛ ሀሳቡ ስንሆን ጌታ ልባችንን አይቶ ትህትና ያውቀዋል። የውጫዊ ነገር አይደለም ትህትና፣ ጎንበሴ ማለት መሽቆጥቆጥ ሳይሆን ከልብ ሀሳባችን ጀምሮ የሚጀምር ነገር ነው ብለን ተነጋግረን ነበር። ስለዚህ ከኢየሱስ ትህትናን እንማራለን። ጌታ ኢየሱስ ክርስቶስ እርሱ አምላክ ሆኖ ሳለ ነገር ግን የደቀ መዛሙርቱን እግር እስከ ማጠብ ድረስ ደረሰ። ምሳሌ ከመልተን ነበር በክፍል 3 ያየነው የዋህነትን ከክርስቶስ እንማር በሚል ተመልክተናል። የዋህ ቃልን ሁሉ ያምናል። የእግዚአብሔር ቃል አለ እንዴ? በመሳሌ መጽሐፍ ላይ የዋህ ቃልን ሁሉ የማንን ቃል ነው? የእግዚአብሔርን ቃል ያምናል። እንዳንዱ የማይገባን ቃል አለ ግን ያምናል። የጌታ ቃል እስከሆነ ድረስ ይቀበላል። የዋሆች ብፁዓን ናቸው ምድርን ይወርሳሉ ይላል የእግዚአብሔር ቃል። ጌታ ኢየሱስ በተራራው ስብከቱ ላይ የዋሆች ብፁዓን ናቸው። ስለዚህ የዋህነት እኔ የዋህ በልቤም ትሑት ነኝ እንዳለ ኢየሱስ፣ ያንን የዋህነት የምንማረው ከኢየሱስ ነው ከኢየሱስ ነው። እግዚአብሔር አምላካችን ስም ይባረክ። እንደዚሁም በክፍል 4 እንደተማርን ምሕረትን ማድረግ እንማር በሚል ተመልክተን ነበር። ይሄ ምሕረትን ማድረግ ማለት የበደሉን ሁሉ ከልብ ይቅር ማለት ነው። የበደሉን ሁሉ ከልብ ይቅር፣ ቅጣት የሚገባው ሊሆን ይችላል። አዎ ማረጋገጫ ያለ ጉዳይ ሊሆን ይችላል። መበደላችን ጥፋት ተፈጽሞብናል፣ ነገር ግን ያንን ያወቅን ይቅር ማለት ነው ጌታ ኢየሱስ ክርስቶስ ያንን ያደረገው። እኛ በደል ፈጽመንበታል፣ አምፀንበታል፣ ኃጢአትን ሰርተንበታል። ነገር ግን ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው እያለ በመስቀል ላይ እንኳን ይቅር እንዳለ ሁሉ እኛም ከእርሱ ልንማር ይገባናል። ጌታ እግዚአብሔር በክርስቶስ ይቅር እንዳለን ሰዎችንም እንደዚሁ ይቅር ማለት አለብን። ያ ማለት ደግሞ ምሕረትን ማድረግ ነው። በቃ ተቀበለናል ማድረግ አለብን። ምሳሌ ተመልክተን ነበረ። ያ እልፍ አበድሮ የነበረና ያ እልፍ የተበደረው ደግሞ 100 ዲናር አበድሮ ነበረ። እልፍ ተተወለት፣ 100ውን ግን መተው አልፈለገም። ስለዚህ ማስጠንቀቂያ ነበር የሰጠው ያንን ምሳሌ ስንመለከት ጌታ። ስለዚህ እኔ እልፍ ትቼልህ ነበር፣ ለምን 100ውን መተው አልወደድክም? ስለዚህ እዳን እስክትከፍል ድረስ ከእስር ቤት አትወጣም ነው እና ስለዚህ እኛም ደግሞ እግዚአብሔር ያንን ሁሉ ኃጢአት ይቅር ብሎ ዛሬ ወንድሞቻችን የበደሉን ነገር ሊኖር ይችላል። እኛም እንደምንበድል ሌሎች ግን በሰዎች ላይ መያዝ የለብንም። ምህረት ማድረግ አለብን። ለጊዜው ስሜታችን ሊቆጣ እንዳንዱ ሁኔታ ውስጥ ልንገባ እንችላለን፣ ግን ምህረት ማድረግ አለብን። ምህረት ይህንን የምንማረው ከክርስቶስ ነው። ከእኔ ተማሩ እንዳለ ይህንን የምንማረው ከክርስቶስ ነው። በቃ ከእኔ ተማሩ፣ ለነፍሳችሁ እረፍትን ታገኛላችሁ፣ እረፍትን ታገኛላችሁ ተባብለናል። ስለዚህ ባለፈው ሳምንት በክፍል አምስት ያየነው እግዚአብሔርን መታዘዝ ከጌታ እንማር፣ እግዚአብሔርን ማገልገል ከጌታ እንማር፣ በእግዚአብሔር መጽናት ከጌታ እንማር ተባብለን ነበር። እሱ ቃሉን ይታዘዝ፣ እግዚአብሔር ይታዘዝ ነበረ። በፊልጵስዩስ ምዕራፍ ሁለት እንዳየን እስከ ሞት ድረስ የታዘዘው ጌታ እንዲሁም ደግሞ የመጣው ለማገልገል ነው። የማገልገሉ ዋና ማዕከል ደግሞ የነፍስ መዳን ጉዳይ ነው። ዘኬዎስ ቤት ገብቶ ዘኬዎስ ንስሐ ሲገባ የተናገረው ነገር የሰው ልጅ የመጣው የጠፋውን ለመፈለግና ለማዳን ነው አለ ጌታ ኢየሱስ ክርስቶስ የመጣበት ምክንያት። ስለዚህ የመጣበት ዋና ምክንያት የሰዎች መዳን ጉዳይ። ሰማርያዊቷን ሴት ካናገራት በኋላ እኔ መብሌ መጠጤ አግኝቻለዋል። ምክንያቱም ሰማርያዊቷ ሴት ንስሐ ገባች፣ ሄዳ እንደውም ሰበከች። የሰማርያን ሰዎች ሰብስበው መጣች፣ እነሱ ሁሉ አዩት፣ አመኑ፣ ጌታን ተቀበሉ። እሱ ደስ አለው። ደቀ መዛሙርት ብላ ሲሉ እኔ በላሁ አለ። እርካታዬ እሱ ነው አለ። ስለዚህ የማገልገላችን ዋናው ማዕከል መሆን አለበት የነፍሳት መዳን። ብንዘምር፣ ብንሰብክ፣ ብናስተምር፣ ብናስተዳድር፣ ሌላም ነገር ብናደርግ የአገልግሎታችን መካከል የነፍሳት መዳን የእግዚአብሔር መከበር ጉዳይ መሆን አለበት። በእግዚአብሔር ደግሞ መጽናትን ከእርሱ እንማር ተባብለን ነበረ። እርሱ እስከ መጨረሻ የጽናው በሁለት ዋና ነገር ነው ብለናል። ቃሉን ይጠብቅ ነበረ፣ ደግሞ ይጸልይ ነበረ። በሚጸልይ ጊዜ የሚረዳው መልአክ ታየው። በዛ በጭንቁ ሰዓት፣ በዛ በአጣብቂኝ ሰዓት፣ የደም ላብ ባላበው ሰዓት፣ ጌታ ሆይ ብትወድ ይህች ጽዋ ከኔ ትለፍ ባለበት ሰዓት፣ በተጨነቀበት ሰዓት መልአክ ታየው የሚረዳው አይዞ ፈጸመ የሚል ግን ይጸልይ ነበር። ሶስት ጊዜ እየተመላለሰ ሲጸልይ ተመልክተን ነበረ። እግዚአብሔር አምላካችን ስሙ ይባረክ። ዛሬ በክፍል ስድስት ላይ የምናየው መጨረሻ ክፍል ብዬ ያሰብኩት መንፈስ ቅዱስን ከጌታ እንማር፣ መንፈስ ቅዱስን ከጌታ እንማረው፣ ከጌታ እንማር። እግዚአብሔር ስሙ ይባረክ። እግዚአብሔር ዓለምን ስለወደደ አንድያ ልጁን አሳልፎ ሰጠ መጽሐፍ ቅዱሳችን እንደሚል ልጁም እንደዚሁ ራሱን አሳልፎ ለዓለም መድኃኒት ለመሆን ሰጠ። መንፈስ ቅዱስ ደግሞ ቃሉን ሰጠ። በቃሉ ወደኛ መጣ፣ ቃሉን እኛን ደግሞ ወለደና ወይም ደግሞ አዲስ ልደትን እንድናገኝ አደረገና የእግዚአብሔር ልጆች እንድንባል ሆነ። መጽሐፍ ቅዱሳችን እንደሚነግረን ቃሉን የተቀበሉት በስሙ የሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል ማለት ነው የእግዚአብሔር ቃል። ጌታ ኢየሱስ በምድር ቆይተው ዘመን ለደቀ መዛሙርቱ ለመንፈስ ቅዱስ ብዙ ነገር ነገሯቸው። ለደቀ መዛሙርቱ መንገድ ብቻ ሳይሆን እርሱ ራሱ ከመንፈስ ቅዱስ ጋር የነበረውን ኅብረት ደቀ መዛሙርቱ ራሳቸው አይተውታል። ከእሱ ጋር ከመንፈስ ቅዱስ ጋር የነበረውን ግንኙነት ሲመለከቱ ነበር፣ በምድር ቆይተው ዘመን ማለት ነው። መጀመሪያ የምንመለከተው ጌታ ኢየሱስ መጸነሱ ወይም መወለዱ በመንፈስ ቅዱስ ነበር። መጀመሪያ መጸነሱ መወለዱ ዮሐንስ መጥመቁ እንደምታውቁ ኤልሳቤትና ዘካርያስ እናትና አባቱ በሽምግልናቸው ወራት ጌታ መልአኩን ገብርኤልን ልኮ ጸሎት ተሰምቷል ብሎት ገብርኤልን ማነው ዘካርያስን ጸነሰች ኤልሳቤት በሽምግልና ወራት እግዚአብሔር ተአምርን አድርጎልኛል ብላ እሷ እስክትደነቅ ማለት ጸነሰች። በርጅናው ግን በማፀን ውስጥ እያለ መንፈስ ቅዱስን ተሞላ እንጂ ዮሐንስ መጥመቁ በመንፈስ ቅዱስ አልነበረም የተጸነሰው። ኢየሱስ ክርስቶስ ግን በመንፈስ ቅዱስ ነበር የተጸነሰው። ማቴዎስ ምዕራፍ 1 ቁጥር 18 ላይ ስትሄዱ የኢየሱስ ክርስቶስም ልደት እንዲህ ነበር ይልና ማቴዎስ እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች ይላል። ጸንሳ ተገኘች። ስለዚህ ገና ኢየሱስ ክርስቶስ በማኅፀን የተጸነሰው በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው የተጸነሰው ራሱ። ስለዚህ እግዚአብሔር ልጅ ነው፣ የሰውም ልጅ ነው። የሰውን ስጋ ወስዷል፣ ከማርያም ስጋ ለብሶ መጥቷል። የሰውም ልጅ ነው፣ ደግሞ የተጸነሰው ከመንፈስ ቅዱስ ስለሆነ የእግዚአብሔር ልጅ ነው። እኛም ጌታን ስንቀበል መጽሐፍ ቅዱስ እንደሚል ዳግም መወለድ ይሆንልናል። ኒቆዲሞስን ጌታ ኢየሱስ እንዳለው ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት አይወርስም ማለት ምን ማለት ነው? ዳግም መወለድ ማለት ሰው ካደገ ካረጀ በኋላ እንደገና ወደ እናቱ ማህፀን ገብቶ ይወለዳል እንዴ? ኖ። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ማለት። ስለዚህ ሰው ሲያምን ዳግም ይወለዳል። በዛ ሂደት ውስጥ ዳግም መወለዱን የሚያረጋግጠው ሰው መንፈስ ቅዱስን ሲቀበል ነው። መንፈስ ቅዱስ በውስጡ ገብቶ ያድራል። መጽሐፍ ቅዱሳችን እንደሚል ምዕራፍ 8 15 16 ላይ ሮሜ የመዳናችንን ማረጋገጫ ይነግረናል። አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ስለዚህ መንፈስ ቅዱስ ውስጣችን ሲያድር ነው፣ መንፈስ ቅዱስ ውስጣችን ገብቶ ነው ያ ዳግም ልደት የሚባለውን ነገር የሚሰጠን። ስለዚህ ጌታ ኢየሱስ ክርስቶስ ሲጸነስ ጀምሮ በመንፈስ ቅዱስ እንደነበረ ሁሉ ሰው ወደ እግዚአብሔር መንግስት ለመግባትም ከመንፈስ መወለድ አለበት፣ ከመንፈስ መወለድ አለበት። ስለዚህ በዛ ሂደት ጌታ ኢየሱስ ክርስቶስ አልፎ ነበር፣ ገብርኤል መጥቶ እንደተናገረ። ከዛ ቃሉ ሲፈጸም ጸነሰ፣ የተገኘችው ከመንፈስ ነበር። ጌታ ኢየሱስ ክርስቶስ እድገቱ ወይም የእድገቱ ሂደት ተወልዶ እንደ ሰው ሲያድግ የእድገቱ ሂደት በመንፈስ በመጠንከር ነበር። መጽሐፍ ቅዱሳችን እንደሚል ሉቃስ ምዕራፍ 2 ቁጥር 40 ላይ ስትመለከቱ ሕፃኑም አደገ፣ ስለ ኢየሱስ ነው የሚናገረው፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይላል። ይህ እንግዲህ ዋናው የአገልግሎቱ ዘመን ራሱ የሚገለጥበት ራሱን የሚገልጥበት ሰዓት ከመምጣቱ በፊት ያለውን የእድገቱን ዘመን ያሳያል። ያን ሰዓት እነዛን ጊዜያቶች ሂደቱ የሚያሳየው ምድር በመንፈስ ጠነከረ ይላል። በመንፈስ ነበረ። ስለዚህ ከመንፈስ ጋር ጥሩ ህብረት ነበረ፣ መልካም ህብረት ነበረ፣ እድገቱን የሚቆጣጠር ነበረ። ሐዋርያው ጳውሎስ ለኤፌሶን ሰዎች ምን ይላቸዋል? ምዕራፍ 3 ቁጥር 16 17 ላይ ለኤፌሶን አማኞች እንዲህ አላቸው፣ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ይላል። ለዳኑት አማኞች ነው፣ ለክርስቲያኖች ነው። በእግዚአብሔር ፊት እንበረከካለሁ በእናንተ ጉዳይ። ለምንድን ነው የምትንበረከከው ሲባል በመንፈሱ በእግዚአብሔር መንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ። ሂደት ነው፣ ክርስትና ሂደት ነው ነው የሚለው ሐዋርያው ጳውሎስ። ሂደት ነው፣ ፕሮሰስ ነው። ስለዚህ መወለድ አለ፣ ደግሞ ማደግ አለ። እና ይሄ የውስጠኛው ማንነት ይሄ አዲሱ ሰው ይህ እግዚአብሔርን እንዲመስል የተፈጠረው በክርስቶስ የተፈጠረው አዲሱ ሰው መጠንከር አለበት። ጌታ ኢየሱስ ክርስቶስ እንደ ሰው ተወልዶ በማደግ ሂደት ውስጥ መንፈስ ያጠነክረው እንደነበረ፣ እንደዚሁም ደግሞ አዲሱ ሰው በመንፈስ ይወለድና ደግሞ ሂደት አለ። የአዲሱ ሰው ማደግ አለበት፣ እግዚአብሔርን እየመሰለ ማደግ አለበት። መወለድ አንድ ነው፣ ማደግ ደግሞ ሌላ ነው። ስለዚህ ስታድጉ በመንፈሱ በውስጥ ሰውነታችሁ የአዲሱ ሰው ማለት ነው በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። እግዚአብሔር ይመስገን። አሜን። ሃሌሉያ። እግዚአብሔር ይስጠን። በመንፈሱ መጠንከር አለ፣ መወለድ አለ፣ ደግሞ ሳያድጉ መኖር አለ። ሳያድጉ መኖር አለ። ውስጣችን የአዲሱ ሰው ጠንካራ ላይሆን ይችላል፣ ጠንካራ ላይሆን ይችላል። እና ሐዋርያ ጳውሎስ ይጸልያል። የሚጸልየው የኤፌሶን ቤተክርስቲያን አማኞች ጉዳይ አንዱ የሚያሳስበው ጉዳይ ይሄ ነው። ስለ መዳናችሁ ሰምተን ደስ ብሎናል። ስለ ፍቅራችሁ ሰምተን ደስ ብሎናል። ደግሞ ማደግ አለባችሁ ነው የሚለው። ማደግ አለባችሁ፣ የውስጡ ሰውነታችሁ በመንፈስ መጠንከር አለባችሁ ነው የሚለው። እና ዋናው እያየን ያለ ነው ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ከክርስቶስ እንማር ነው። መንፈስ ቅዱስ ኢየሱስን ያጠነክረው ነበር እስከሚገለጥበት ጊዜ። የእግዚአብሔር ፕሮግራም ያለበት የእግዚአብሔር ልጅ ነውና እስከሚገለጥ ጊዜ ድረስ ያጠነክረው ነበር፣ ያበረታው ነበር፣ ያነቃቃው ነበረ። እግዚአብሔር የተመሰገነው። እንደዚሁም ደግሞ ክርስቲያኖች እንወለዳለን፣ ደግሞ መጠንከር አለብን፣ በመንፈስ መጠንከር አለብን በውስጡ ማንነታችን። መጽሐፍ ቅዱስ ነው የሚለው፣ ሃሌሉያ። እግዚአብሔር ስሙ ይባረክ። ይህ ብዙ መጽሐፍትን በአዲስ ኪዳን የጻፈልን ጳውሎስ ነው የሚለው። እግዚአብሔር በእሱ አልፎ ለኤፌሶን ሰዎች ነው የሚያስተላልፈው። ነው በውስጡ ሰውነት መጠንከር የሚባል ነገር አለ እና ይሄ ከመገለጥ በፊት እግዚአብሔር ከማገልገል በፊት መጠንከር ያስፈልጋል። ሌላውን ከመርዳት በፊት መጠንከር ያስፈልጋል። ውስጡ መጠንከር አለበት ነው። ራስ ቆመ ሌላውን የምትደግፍበት አቅም ልታገኝ ነው። እግዚአብሔር ስም ይባረክ። ሶስተኛ በብሉይ ኪዳን አስቀድሞ ስለ ኢየሱስ የተነገረን ሀሳቦች እንመልከት እስኪ። በብሉይ ኪዳን በተለይ ኢሳያስ መጽሐፍ ብዙ የትንቢት ስለ ኢየሱስ የተነገረ ትንቢት እናገኛለን። ስለ ኢየሱስ ምን ይላል መሰላችሁ? ኢሳያስ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል። እሴይ ማን ነው? የዳዊት አባት አለ። ከእሴይ ግንድ በትር ይወጣል። ዳዊት ደግሞ የጌታ ኢየሱስ ክርስቶስ አባት ተብሎ የሚጠራ የዳዊት ልጅ። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብም የማስተዋል መንፈስ የምክርና የኃይል መንፈስ የእውቀትና የእግዚአብሔር የመፍራት መንፈስ ይልበታል ይላል መጽሐፍ ቅዱስ፣ ያርፍበታል። ማለት ይሄ የእሴይ ግንድ በትር ኢየሱስ ላይ ስለ ኢየሱስ የተነገረ ትንቢት ነው። ይሄ መንፈስ ያርፍበታል ማለት ኢየሱስ ላይ ያርፍበታል። የእግዚአብሔር መንፈስ እርሱ ላይ ይመጣል፣ በትንቢት የተነገረ ነው። እንደዚሁም እዚሁ መጽሐፍ ውስጥ ኢሳያስ 42 ቁጥር 1 7 ድረስ እናንብብ። እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ። እርሱ ለአሕዛብ ፍርድን ያወጣል፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸንበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያለውን ያጸና በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅህማለሁ፣ የዕውሩንም ዓይነት ትከፍት ዘንድ የተጋዘውንም ከግዞት ቤት በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ ለሕዝብ ቃል ኪዳን ለአሕዛብን ብርሃን አድርጌ እሰጥሃለሁ በሚል ትንቢት ከተነገሩት ጥቂቶቹ ናቸው። እነዚህ ስለ ጌታ ኢየሱስ ክርስቶስ ነው የተነገር። ዋናው መንፈሴን አድርጌ ብሃለው ነው የሚለው። አሕዛብን በስሙ ይታመናሉ ይላል። በማ በኢየሱስ ነው የሚታመኑት። ለአሕዛብን ብርሃን አድርጌ እሰጥሃለሁ። ግን ዋናው ከሀሳባችን ጋር የሚሄደው ከአውሉ ጋር የሚሄደው መንፈሴን አድርጌ ብሃል የእግዚአብሔር መንፈስ ያርፍብሃል ነበር ኢሳያስ 11 ላይ ያለው። አሁን እዚህ ላይ ደግሞ መንፈሴን አድርጌአለሁ እግዚአብሔር ስም ይባረክ። ጌታ ኢየሱስ ክርስቶስ አስቀድሞ የተነገረ ሌሎችም ስፍራዎች አሉ፣ ሁሉንም መጥቀስ አይቻልም ከጊዜ አንጻር። ነገር ግን የእግዚአብሔር መንፈስ ከእሱ ጋር እንደነበረ ነው የምናየው፣ ከጌታ ኢየሱስ ክርስቶስ ጋር። የእግዚአብሔር ልጅ ነው፣ ግን የእግዚአብሔር መንፈስ ጋር በህብረት እንዴት በምድር ቆይታው ዘመን እንደነበረ ነው የምናየው። ምዕራፍ ቁጥር 4 እንመለከት። አራተኛ ሀሳብ ጌታ ኢየሱስ መንፈስ ሲወርድበት ደግሞ እንመለከታለን። በአዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ከተወለደ በኋላ በምድር ቆይታው ሲጸነስና ሲወለድ በመንፈስ ቅዱስ እንደተወለደ አየ። በድጋቱ ሂደት ላይ መንፈስ ቅዱስ ሲያጠነክረው አየ። አሁን ደግሞ ልክ አገልግሎቱ ከመጀመሩ በፊት በመንፈስ ይወርድበት ነው የምናየው። መንፈስ ይወርድበት መጽሐፍ ቅዱስ አንዴ ወረደበት ይላል፣ አንዴ ሞላበት ይላል፣ አንዴ ደግሞ እንደ ግብ ሲወርድና በእርሱ ላይ ሲመጣ ይላል መጽሐፍ ቅዱስ። ማቴዎስ፣ ሉቃስ፣ ዮሐንስ ሶስቱ ወንጌላት ያነሱታል። ይህን ሀሳብ ጌታ ኢየሱስ ክርስቶስ በዮሐንስ መጥመቁ በዮርዳኖስ ባህር ሲጠመቅና ሲወጣ የተሀብን የሆነ ነገር ነው። ተጠመቀ፣ ሲወጣ ምንድን የሆነው? እነዚህ ሶስቱ ወንጌላት ማቴዎስ፣ ሉቃስ እና ዮሐንስ የዘገቡበት መንገድ አንዳቸው ወረደበት ይላሉ፣ አንዳንዶቹ መንፈስ ቅዱስ ሞላበት ይላሉ፣ አንዳንዶቹ መንፈስ ቅዱስ በላዩ ላይ እንደ ርግብ መስሎ መጣበት ይላሉ። ከሁሉም የምንረዳው ግን አንድ ነገር መንፈስ ቅዱስ ከእርሱ ጋር ያለውን ህብረት ነው የምናየው። በምድር ቆይታ ወደ አገልግሎቱ ከመገለጡ ፊት መንፈስ ቅዱስ መጥቶበት ነበር፣ ወርዶበት ነበረ፣ አግኝቶት ነበረ፣ ሞልቶበት ነበረ። የተጸነሰው በእድገቱ ሂደት ውስጥም ጥንካሬን የሚሰጠው መንፈስ ቅዱስ ነበር። አሁን ደግሞ የሚገልጠውም መንፈስ ቅዱስ ነበር። እንዲያውም ከጥምቀቱ በኋላ ምናየው መንፈስ ቅዱስ ወደ ምድረ በዳ መራው ይላል፣ እንዲፈተን እንዲያውም መራውም ይላል። እና ይህን ሀሳብ እስኪ እናንብበው። ወንጌላቱ ያሉት ጌታ ኢየሱስ ክርስቶስ መንፈስ ሲወርድበት ነው። አራተኛው ሀሳብ ሉቃስ 3 21 22 ላይ ስትመለከቱ ምን ታያላችሁ? ህዝቡም ሁሉ ከተጠመቁ በኋላ ኢየሱስ ደግሞ ተጠመቀ። ሲጸልይም ሰማይ ተከፈተ፣ መንፈስ ቅዱስም በአካል መልክ እንደ ርግብ በእሱ ላይ ወረደ። በአካል መልክ ርግብ ነው ማለት አይደለም መንፈስ ቅዱስ፣ ነገር ግን መንፈስ ቅዱስ በአካል መልክ እንደ ርግብ በእርሱ ላይ ወረደ ይላል። መንፈስ ቅዱስ ወረደበት። እንዴት ወረደበት? በአካል መልክ ሆኖ እንደ ርግብ ተመስሎ መጣ በላዩ ላይ። መቼ? በዮርዳኖስ ባህር ተጠምቆ ልክ ሲጨርስ ዮሐንስ መጥምቁ አጠመቀውና ህዝቡም ይጠመቅ ነበር፣ እሱም መጠን ተጠመቀ። ተጠመቀ ተጠምቆ ሲወጣ ሲጸልይ ሰማይ ተከፈተ፣ መንፈስ ቅዱስ መጣና በእሱ ላይ ወረደበት። እግዚአብሔር አምላካችን ስሙ ይባላል። የምወድህም ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ ይላል። ከሰማይ መጣ ይላል። እንደገና እዛው ሉቃስ ወንጌል ስትመለከቱ ምዕራፍ 4 ቁጥር 1 ላይ ይኸው ሀሳብን ቀጥሎ ምዕራፉን ይዘጋና ልክ ምዕራፍ 4 ቁጥር 1 ላይ ስትመለከቱ ኢየሱስ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይለናል ሉቃስ በዘገባው። ከዮርዳኖስ ሲመለስ መንፈስ ቅዱስ ሞልቶበት ነው ኢየሱስ ቅዱስም ኢየሱስ ክርስቶስም መንፈስ በመንፈስ ቅዱስ መሞላት የሚባል ነገር በሱም ህይወት ነበረ ነው የሚለን ሉቃስ። በሱም ህይወት ነበረ፣ በመንፈስ ተሞሉ ይላል ጳውሎስ። አዎ በዮሐን በጌታ ኢየሱስ ክርስቶስም ነበረ ይሄ ነገር፣ መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይለናል ኢየሱስ ስም ይባላል። ዮሐንስ ደግሞ ሲዘግብ ምን ያል መሰላችሁ? ዮሐንስ መጥመቁ የተናገረውን ሀሳብ ነው እዚህ ላይ እኔም በምዕራፍ 1 ቁጥር 33 ላይ እኔም አላውቀውም ነበር፣ ዳሩ ግን በውሃ ጥምቅ ዘንድ የላከኝ እርሱ መንፈስ ይወርድበትና ሲኖርበት የምታየው እርሱ እግዚአብሔር ልጅ ነው፣ እሱ መሲሁ ነው አለኝ ይላል። ዮሐንስ መጥመቁ ነው የሚናገረው በዮሐንስ ወንጌል ምዕራፍ 1 ቁጥር 33 ላይ እኔ አላውቀውም ነበር ኢየሱስ ነው አላውቀውም ነበር፣ ግን እኔ በውሃ እንዳጠምቅ የላከኝ እግዚአብሔር ምን አለኝ ነው የሚለው። ይሄ መንፈስ ሲወርድበትና ሲኖርበት የምታየው እርሱ መሲሁ ነው አለኝ ነው የሚለው። ጌታ ኢየሱስ ላይ መንፈስ ወርዶበታል፣ መንፈስ ወረድ ኖሮበታል ይላል ደግሞ ሲዘግበው ዮሐንስ። እሺ አንደኛው የመጨረሻው ሀሳብ ትመልከት ማቴዎስ 3 16 ማቴዎስ ደግሞ ሲዘግብልን ምንድን ነው የሚለው ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ ይላል። መጣበት ነው የሚለን ደግሞ መጣበት፣ እንደ ርግብ ሆኖ መንፈስ ቅዱስ በኢየሱስ ላይ መጣ። መቼ? ከጥምቀቱ በኋላ ከወጣ በኋላ ከዮርዳኖስ ባህር ተጠምቆ ሲወጣ ሰማያት ተከፈቱ፣ መንፈስ ቅዱስ በርግብ ተመስሎ
አባት
ክብር ለአምላካችን በአጠቃላይ ጌታ ኢየሱስ መንፈስ ቅዱስ ሲወርድበት ሲመጣበት ሲሞላበት ሲዘግቡ ነው የምናየው። ጌታ ኢየሱስ ክርስቶስ ከማገልገሉ በፊት ምን አስፈልገው ነበር? የእግዚአብሔርን ኃይል ሊወርድበት ይገባ ነበር፣ ሊሞላበት ይገባ ነበር፣ ሊያገኘው ይገባ ነበር። ከኔ ተማሩ ብሏል። ከኔ ተማሩ ብሏል ኢየሱስ ክርስቶስ። ከኔ ተማሩ በስጋው ወራት የኖረው ኑሮ የኛ ለኛ ትልቅ የህይወት ምሳሌ ነው። የህይወት ምሳሌ ነው ከሌሎቹ ይልቅ። አምስት አንድ አገልግሎቱ በመንፈስ ቅዱስ ኃይል ነበር። ከዚህ በኋላ ከጥምቀቱ በኋላ ነው አገልግሎቱ የጀመረው ኢየሱስ። እና አገልግሎቱ በመንፈስ ቅዱስ ኃይል እርዳታ ነበር፣ በመንፈስ ቅዱስ ኃይል መታገዝ ነበር። ኢሳይያስ 61 ላይ ስንመለከት አስቀድሞ የተነገረ ትንቢት፣ ቅድም እንዳልኳችሁ ኢሳይያስ ላይ ብዙ ስለ ኢየሱስ የተነገረ ትንቢት አለ እና ምን ይላል? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውን የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል ይላል። ይሄ ጌታ ኢየሱስ ክርስቶስ የሚናገረው ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። አስቀድሞ የተነገረ ነው። በወንጌላት ላይም ይሄ ተጠቀሰ። በምኩራብ አንድ ቀን ገብቶ መጽሐፍትን ጥቅልልን ሲከፍት ሉቃስ ምዕራፍ 4 ቁጥር 17 19 ላይ ራሱ ታገኙ። ይሄንን ስፍራ ጌታ ኢየሱስ ክርስቶስ ከፈተና አነበበው። ይሄንን ጥቅስ ምክንያቱም በዛ ጌታ ኢየሱስ በነበረ ጊዜ ጥቅልል ነው፣ ያ መጽሐፍት ናቸው። የኢሳያስን መጽሐፍ ጥቅልሉን ክፍት ሲያደርግ ይሄ ስፍራ አወጣ፣ አነበበው ኢየሱስ መጽሐፍ ቅዱሳችን እንደሚለው። ስለዚህ ይህ ቃል ተፈጸመ አላቸው። ኢየሱስ ክርስቶስ እና የሚለው ምንድን ነው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው ነው። የእግዚአብሔር መንፈስ በእኔ ላይ ነው ነው ኢየሱስ የሚለው አስቀድሞ የተነገረው። ምን ለማድረግ? ለድሆች የምስራችን እሰብክ ዘንድ ያስችለኛል፣ እንድሰብክ ቀባኝ በዚህ መንፈስ፣ ልባቸው የተሰበረው እጠግን ዘንድ፣ ለተማረኩት ነፃነት፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የእግዚአብሔር መንፈስ በእኔ ላይ ነው። እግዚአብሔር አምላካችን ስሙ የተባረከ። የምስራችን መስበክ የምንችለው በመንፈስ ቅዱስ እርዳታ ነው። አሜን ነው። መስበክ የምንችለው በእግዚአብሔር እርዳታ ነው፣ በእግዚአብሔር እርዳታ። አዎ፣ ልብን የተሰበረን መጠገን የሚቻለው በእግዚአብሔር መንፈስ እርዳታ ነው። ጌታ ኢየሱስ ክርስቶስ በትንቢት እንደተነገረ በኢሳያስ ነው የእግዚአብሔር መንፈስ በእኔ ላይ ነው፣ በእኔ ላይ ነው እና ይሄንን ለማድረግ ላከኛል እግዚአብሔር። የላከኝ እኔ መንፈሱን በላይ ላይ ያኖረው ይሄን ላደርግ ነዋል። አገልግሎቱ በመንፈስ ቅዱስ ኃይል እርዳታ ነበረ። አንድ ጊዜ በማቴዎስ ወንጌል ምዕራፍ 12 ላይ ጌታ ኢየሱስ ክርስቶስ እውርና ዲዳ ወደ እርሱ መጣ። ጌታ ኢየሱስ ክርስቶስን ፈወሰው። ከፈወሰው በኋላ ክርክር ሆነ። ፈሪሳውያን ያው እንደተለመደባቸው በአጋንንት አለቃ በብኤልዜቡል አጋንንቱን ያወጣል አሉ። ምክንያቱም ያንን ሰው ገስ መንፈስ ቅዱስ ዲዳውንና ደንቆሮውን መንፈስ ነበርና የያዘውና ጆሮውንና አፉን የዘጋ ገሰጸና መንፈሱን መስማትም ቻለ መናገርም ቻለ ያ ወጣት። ከዚህ የተነሳ በአጋንንት አለቃ ነው አለ አሉ ፈሪሳውያን ኢየሱስን። ህዝቡ መካከል ክርክር እንደሆነ ይነገራል። ቁጥር 22 እስከ 28 እናገኘዋለን ማቴዎስ 12 ላይ። ከዛ በኋላ ጌታ ኢየሱስ ክርስቶስ እንዲህ ያላቸው እዛው ቦታ ትንሽ ሀሳቡ ሊያዝልዳል ይቅርታ ማቴዎስ 12 22 ጀምሮ ከዚህ በኋላ ጋኔን ያደረበት እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ህዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ሰምተው ይህ በብኤልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ።
ኢየሱስ ግን አሳባቸው ላውቆ እንዲያላቸው እርስ በርሱ አይመትላይ መንግስት ሁላ ተጠፋለች። እርስ በርሱ የሚለያይ ከተማ ሙሉ ወይም ቤት አይቆምም። ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ የተለያየ እንግዲህ መንግስቱ እንዴት ትቆማለች? እኔስ በብዔልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ሆኑባችኋል። እኔ ግን አለ ይህን ነበር ዋና የምፈልገው፣ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። የእርሱ ዋናው ነጥብ እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች እና ጌታ ኢየሱስ ክርስቶስ የተናገረ በእግዚአብሔር መንፈስ ነው የማወጣው እያወጣ ያለሁት። አጋንንትን የሚያወጣው ተአምራትንም የሚያደርገው ድንቅንም የሚያደርገው ነፋሳቱንም የሚገስጸው ማዕበሉንም የሚገስጸው ጌታ ኢየሱስ ክርስቶስ በውሃ ላይ ሲራ የሚያግዘው የሚረዳው ማን ነበረ ካልን መንፈስ ቅዱስ ነበር። አሌሉያ፣ እግዚአብሔር ስሙ የተባረከ ነው። ክብር ለአምላካችን ይሁን። አሜን ነው። ሃሌሉያ። ቤት ያላችሁም አሜን በሉ። እግዚአብሔር ስሙ ይባረክ። አሜን። የእግዚአብሔር መንፈስ ያግዘው ነበረ፣ ይረዳው ነበረ፣ ይረዳው ነበረ ጌታችንን። ማንን? ጌታ ኢየሱስ ከኔ ተማራለ። በከኔ ተማራለ። ጴጥሮስ ሲመሰክር በሐዋርያት ሥራ ምዕራፍ 10 28 ስለ ኢየሱስ ክርስቶስ አገልግሎት አብሮት 3 ዓመት ተኩል ገደማ ሲወጣ ሲገባ የነበረው እንዲህ አለ። በቆርኔሌዎስ ቤተሰብ ውስጥ ሄዶ ወንጌልን ከሰበቀ በኋላ ሲነግራቸው ስለ ኢየሱስ ሲነግራቸው ነው ለቆርኔሌዎስ ቤተሰብ እንዲህ አለ፣ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዳቢሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና ይላል። እና የጴጥሮስ ምስክርነት ነው። እግዚአብሔር የናዝሬቱ ኢየሱስን መንፈስ ቅዱስ በኃይልም ቀባዋል። ኢሳያስም ተናገረ፣ ኢየሱስ ክርስቶስ ራሱም ተናገረ፣ ጴጥሮስም ደግሞ በአካል አብሮት የነበረው ሲናገር እንዲህ ነው ያለው። መንፈስ ቅዱስ ኃይል መጣ፣ በላይ ሆነ፣ ቀባው፣ ከእሱ ጋር ነበረ። የእግዚአብሔር መንፈስ እግዚአብሔር ሄዳ ነበር እና ከዚህ የተነሳ መልካም ያደርግ ለዳቢሎስ የተገዙት ሁሉ እየፈወሰ ዞረ። እግዚአብሔር አምላካችን ስሙ የተባለ ከኔ የተማረ ኢየሱስ ሃሌሉ። ጌታ ሆይ እርዳኝ ማለት አለ። ጌታ መንፈስ ቅዱስ እርዳኝ ማለት አለብን። ያለ እሱ እርዳታ መልካም ማድረግ አንችልም። ሌሎችን መርዳት አንችልም። በራሳችን እውቀት ብዛት አቅም ብርታት ሊሆን አይችልም። አሁን ጌታ ኢየሱስ ክርስቶስ ደግሞ የሚያደርገውን ጥሪ ወደ መጨረሻ ሀሳቡ እኒ ጥሪ ሲያደርግ ጌታ ኢየሱስ ለህዝቡ ስድስተኛ ነጥብ ነው ለህዝቡ ያደረገውን ጥሪ እንመልከት። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 40 ላይ እንዲህ ይላል፣ ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። እኔ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር። ስለዚህ ከህዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ ይላል ዮሐንስ ወንጌል ምዕራፍ 7 ቁጥር 37 40 ያለው እና በዛ በበዓል ቀን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል። የጌታ ኢየሱስ ክርስቶስ ጥያቄ የተጠማ አለ ወይ? የተጠማ ለድሆች ወንጌልን መስበክ የሚፈልግ በዳቢሎስ መገዛት ያሉት ውስጥ ያሉትን ነፃ ማውጣት የሚፈልግ የታሰሩትን መፍታት የሚፈልግ የጌታን ክብር መግለጥ የሚፈልግ የተጠማ ሰው አለ ወይ? መጠማት የሚለው ስለዚህ ስለሚጠጣው በብርጭቆ ስለምናገኘው ነገር ሳይሆን የእግዚአብሔርን ክብር የተጠማ አለ ወይ ነው። ማንም የተጠማ ቢሆን ወደ እኔ ይምጣና ይጠጣ። ጌታ ኢየሱስ ክርስቶስ የሄደበትን መንገድ ነው፣ ምሳሌ የተወበትን መንገድ ነው። አሁን ሰዎችን ነው ጥሪ የሚያደርገው፣ ለህዝቡ ነው ጥሪ የሚያደርገው። የተጠማ አለ ወይ? በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ከሆዱ ይፈልቃል። በእኔ የሚያምን ከሆዱ የህይወት ውሃ ወንዝ ይፈልቃል። ያ የህይወት ወንዝ ውሃ ምንድን ነው የሚያደርገው? ሰዎችን ከእስራት እየፈታ ወደ እግዚአብሔር መንግስት ያስገባል። ሰዎችን ከእስራት ከዳቢሎስ ቀንበር ያላቅቅና ነፃ ያደርጋቸዋል። ሰዎችን ከጨለማ ውስጥ ያወጣቸው ወደ ብርሃን ውስጥ ያስገባል። የህይወት ብርሃን የህይወት ውሃ ወንዝ ልምላሜን የሚያመጣ ነው። ድርቀትን የሚያስወግድ ነው። የህይወት ውሃ ወንዝ ከሆዱ ይፈልቃል። እግዚአብሔር አምላካችን ስሙ የተባረከ። ስለዚህ ጌታ ኢየሱስ ክርስቶስ ያንን መንፈስ ተሞልቶ በዛ መንፈስ ውስጥ ሆኖ ብዙዎችን ነፃ ሲያወጣ ነበር። በምድር ቆይተው ነፃ ያወጣቸው ነበረ፣ ይፈታቸው ነበረ፣ ከዳብሎስ መገዛት ነፃ ያወጣቸው ነበረ። እግዚአብሔር ስሙ ይባረክ። ይህ የህይወት ውሃ መንፈስ ቅዱስ ነው። አማኞች ሊቀበሉት ያለ ነው። አማኞች በእርሱ የሚያምኑ በእርሱ የሚያምኑ አምነን የእግዚአብሔር ልጅ እንደተባለ ሁሉ ደግሞ አምነን የመንፈስ ቅዱስ ነው እንቀበላለን። የተጠማችሁን ያ ጌታ ኢየሱስ ክርስቶስ የተጠማችሁ ጌታ ኢየሱስ ክርስቶስ ስም ይባረክ። ሰባተኛ ነጥብ ጌታ ኢየሱስ ለደቀ መዛሙርቱ ያደረገው ጥሪና ትእዛዝ ስንመለከት በመጨረሻ ላይ ጌታ ኢየሱስ ክርስቶስ ሊያርግ ሲል የወንጌል አደራን ከሰጣቸው በኋላ በሐዋርያት ምዕራፍ 1 ቁጥር 4 5 እና 8 ላይ ስትመለከቱ ከነሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ይላል እግዚአብሔር። እግዚአብሔር ሲባል ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ያደረገው ጥሪ ነው። ቆዩ አላቸው። ቆይ እግዚአብሔር የሰጠው የተስፋ ቃል አለ። ያ የተሰጠው የተስፋ ቃል ይፈጽማል። ዮሐንስ በውሃ ጥምቋል፣ ደግሞ በእሳት ትጠመቃላችሁ፣ በመንፈስ ቅዱስ ትጠመቃላችሁ። የዚህ የመጠመቁ ዋና ምክንያቱ ኃይል እንድትቀበሉ ነው። ይሄ ኃይል ደግሞ ምንድን ነው የሚያደርገው? ምስክር ነው የሚያደርገው ነው ምስክር ነው። ካላችሁበት አካባቢ ከምትኖሩበት ስፍራ ጀምራችሁ ምስክር እንድትሆኑ የሚያደርግ ኃይል ነው። ፍላጎቱ ሊኖራችሁ ይችላል፣ እውቀቱ ሊኖራችሁ ይችላል፣ ውስጣችሁ ሊቀጠል ይችላል። ግን ኃይል ያስፈልጋል። ይህ ውስጣችሁ ያለውን ኃይለኛ ፍላጎት የሚያንቀሳቅስ ኃይል ያስፈልጋል ነው የሚለው። ያለ ኃይል አይሆንም ነው የሚለው። እግዚአብሔር አምላካችን ስሙ የተባረከ ይሁን። በኃይል ይሆናል ነው የሚለው። ይሄ የተስፋ ቃል እንደተባለም እነሱ ደግሞ በኢየሩሳሌም እየጸለዩ ይቆዩ ነበር። ታሪኩን እንደምታውቁት በኢየሩሳሌም እየጸለዩ በነበሩበት ጊዜ በበዓለ ሃምሳ ቀን ያ እግዚአብሔር መንፈስ መጣ፣ ወረደባቸው። እነ ጴጥሮስም ሌሎቹም 11ም አብረው ቆመው ወንጌልን ይሰብኩ ጀመረ። በሚሰብኩበት ጊዜ ያ የህይወት ውሃ ወንዝ የተባለው ነገር መፍለቅ ጀመረ። መፍለቅ በሚጀምርበት ጊዜ በአንድ ጊዜ 3000 ነፍስ ወደ ህይወት ውሃ ገባ። እግዚአብሔር ስሙ ይባረክ። አሜን ነው። ኃይል መጣ ማለት ነው። ኃይል መጣ። እግዚአብሔር ስሙ ይባረክ። ኃይል መጣ። በፊት ጴጥሮስ በአንዲት ሴት ልጅ ፊት ድንብር ድንግጥ የሚለው ሰውዬ ኃይል ስላልነበረው ነው ማለት ነው። ፍላጎት ስላልነበረው አይደለም። እውቀት ስላጣ አይደለም። እውቀት አለው። ኢየሱስ ክርስቶስን መስበክ እንዳለበት እሱ የእግዚአብሔር ልጅ እንደሆነ ደጋግሞ ተናግሮታል። አሁን ግን ኃይል አጣ፣ አቅም አጣ፣ ጉልበት አጣ። ኃይል ትቀበላለን ያለው ኃይል በምትቀበልበት ጊዜ ግን አይደለም ለአንድ ሰው ለብዙ ሰው የሚተርፍ የህይወት ውሃ ወንዝ ይፈልቃል። ኢየሱስ ስሙ ይባረክ። ሃሌሉያ! ለእኛም ይሆንልና ለእኛም ይሆንልን። ይህ ኃይል ይምጣብን። ይህ እግዚአብሔር ኃይል ይምጣ። ይህ እግዚአብሔር ኃይል ይምጣ በእኛ አይደል? ኢየሱስ ክርስቶስ ራሱ መንፈስ ቅዱስ አስፈልጎት ነበር። ያ የእግዚአብሔር ልጅ የእግዚአብሔር መንፈስ ሙላት አስፈልጎት ነበር። እግዚአብሔር መንፈስ በላዩ ላይ መውረድ ነበረበት። በእሱ ላይ እንዲመጣ ያስፈልግ ነበር። ወደ አገልግሎቱ እንዲመጣ፣ እንዲወጣ፣ እንዲሰማራ የእግዚአብሔር መንግስት ቀርባለች ብሎ ንስሐ ግቡ ከማለቱ በፊት የእግዚአብሔር ኃይል ወርዶበት ነበር። መንፈስ ቅዱስ ወርዶበት ነበር። ስለዚህ ጌታ ሆይ በመንፈስ አጥምቀኝ ማለት አለብን። በመንፈስ ሙላብኝ፣ መንፈስን ሙላብኝ፣ መንፈስ ይውረድብኝ ማለት አለብን ማለት ነው። ከኔ ተማሩ አለ ኢየሱስ። ከኔ ተማሩ፣ በቃ ከኔ ተማሩ አለ። እኔ ወንጌል ከመስበክ በፊት ኃይል ወርዶብኛል፣ መንፈሱ ወርዶብኛል፣ ኃይል አግኝቻለሁ አለ። የሚያንቀሳቀሰን ኃይል አግኝቻለሁ አለ። እግዚአብሔር የተመሰገነ ይሁን። ኃይልስ ላገኘው ወንጌሉ ሰበኩት አለ። ኃይልስ ላገኘው እውሩን ፈወስኩት አለ። ደንቆሮን ፈወስኩት አለ። ኃይልስ ላገኘው ነው አለ። እግዚአብሔር ስለመጣ ነው በላይ ያለ። ሁሉን የፈጠረ አምላክ ሁሉን ማድረግ የሚችል ሰውን የፈጠረ ሰውን የሚያኖር እግዚአብሔር ሁሉን የሚቆጣጠር እግዚአብሔር መንፈሱን በውስጤ ስላስቀመጠ ነው አለ። እግዚአብሔር አምላካችን ስሙ ይባረክ። ከኔ ተማሩ አለ። በቃ ከኔ ተማሩ፣ ከኔ ተማሩ። እግዚአብሔር ስሙ ይባረክ። እግዚአብሔር ይርዳን። ሃሌሉያ። ልማዳዊ ከሆነ መንፈሳዊ ከሚመስል ግን ካልሆነ ነገር ውስጥ እግዚአብሔር ያወጣል። በቃ ከኔ ተማሩ አለ ጌታ። ከኔ ተማሩ አለ። በመንፈሱ ተሞልቶ ኃይልን ተሞልቶ በመንፈሱ ተረድቶ ታግዞ ወንጌሉን ሰበከው፣ ተአምራቱን አደረገው፣ ድንቁን አደረገው፣ ደቀ መዛሙርትን አደራላችሁ። በቃ ከዚህ እንዳትንቀሳቀሱ ኃይል ይመጣል። አሁን በእግዚአብሔር ፕሮግራም ውስጥ መሆን አለባችሁ። በእግዚአብሔር ሀሳብ ውስጥ መሆን አለባችሁ። የእግዚአብሔር እርዳታ ያስፈልጋችኋል። ኃይሉ መጥቶ ሊያገኛችሁ ይገባል። የዛን ጊዜ ኃይል አና አቅም ታገኛላችሁ። ስለዚህ ከዛ ትወጣላችሁ፣ ሰብካላችሁ፣ ነፍሳት ይድናሉ አለ። እግዚአብሔር ስሙ ይባረክ። ሃሌሉያ። እግዚአብሔር ይህንን ያድርግልህ ለእኔና ለእናንተ። በዚህ ጥናታችን እንግዲህ ዋናው የምንማረው ጌታ ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ሁሉ ከመንፈስ ቅዱስ ጋር ያለማቋረጥ ህብረት እንደነበረው ነው። ከውልደቱ ጀምሮ ከመጸነሱ ጀምሮ እስከ ማራቱ ድረስ ጌታ ኢየሱስ ክርስቶስ የተጸነሰው በመንፈስ ነው። እድገቱ ላይ ጥንካሬን የሚሰጠው የሚያሳድገው መንፈስ ቅዱስ ነበረ። ከመገለጡ በፊት አገልግሎት ከመጀመሩ በፊት በመንፈስ ቅዱስ ተጠመቀ። በውሃ ከተጠመቀ በኋላ መንፈስ ወረደበት። ከዛ አገልግሎቱን በመንፈስ አከናወነ። ከኔ ተባሏል። በቃ ኢየሱስ ስሙ ይባላል። ድነናል። ኢየሱስ ስላመንን በመንፈስ ድነናል። መንፈሱ መኖሪያችን ሆነ። አሁን የኃይል መንፈስ ያስፈልገናል። ኃይል ሁልጊዜ ደግሞ ይህንን ኃይል እየተጠማን በዚህ ኃይል እየተሞላን መንቀሳቀስ አለብን። ስለዚህ እኛም ጌታ ኢየሱስ ለደቀ መዛሙርቱ ምሳሌ በተወላቸው መሰረት በመንፈስ ቅዱስ መሞላትና በመንፈስ ቅዱስ በውስጡ ሰውነታችን በመጠንከር የእግዚአብሔርን ኃይልን በመቀበል እንድናገለግለው የእርሱ በጎ ፈቃዱ ስለሆነ ሁልጊዜ በመንፈሱ እየተነቃቃ እና ዕለት ዕለት በመታደስ አምላካችን ማገልገል ይሆንልን። አሜን። ሃሌሉያ። ከኔ ተማሯል ኢየሱስ። በቃ ከኔ ተማሯል። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። እርሱን ስሙት አለ እግዚአብሔር። እርሱን ስሙት፣ እርሱን ስሙት። ጌታ ደግሞ ከኔ ተማሩ ስላለ ጌታን በእውነት እናገለግለው እንፈልጋለን። በእውነት እናገለግለው እንፈልጋለን። በመንፈስ ተሞላ ነው። ተሞላ። በመንፈስ ጠንክር። በውስጡ ሰውነት በመንፈስ ጠንክር። ሃሌሉያ። መጠንከርን ይስጠን ለህዝባችን። አሜን። ሃሌሉያ። በመንፈስ መሞላት ይሁንልን። ክብር ለአምላካችን ይሁን። መንፈሱ ይውረድብን። ሃሌሉያ። ምን ይላል ኢሳያስ ራፍ 50 ቁጥር 4 ላይ የደከመውን በቃል እንዴት እንደመደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮዬን ያነቃቃል ይላል። እግዚአብሔር ስሙ ይባረክ። የደከመውን በቃል እንዴት እንደመደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ክብር ለአምላካችን። ዛሬ የበረከት ቃል በዚህ ቃል መባረክ ነው የምፈልገው። እስቲ ቆመን ግን እንጸልያለን። ቆመን እንጸልያለን። ለአምላካችን ክብር እየሰጠን እንጸልያለን። ጌታ ሆይ ኃይልህን እሻለሁ እንበል። መንፈስህን እሻለሁ እንበል። ጌታ ኢየሱስ ክርስቶስ በምድር ቆይታው ዘመን በእርሱ ኃይል በእግዚአብሔር ኃይል መሞላት ካስፈለገው የእግዚአብሔር ኃይል በእርሱ ላይ ሊወርድበት ወይ ሊመጣበት ግድ ከነበረ እኔና እናንተማ እንዴታ። ኦ ሃሌሉያ። ጌታ ሆይ ተጠምቻለሁ ልንል ይገባል። ጌታ ያለው ማንም የተጠማ ቢኖር ወደ እኔ ይምጣ ነው ያለው እና ይጠጣ ነው። መጠማተው ጥያቄው ነው የሚለው ጌታ ኢየሱስ ክርስቶስ። መጠማተው ጥያቄ ተጠምቻለሁ ወይ ነው ጥያቄው። ኦ ሃሌሉያ ሃሌሉያ! የጌታ ኢየሱስ ክርስቶስ ጥማት ነፍሳት እንዲድኑለት ነው። ነፍሳት ከጨለማ እንዲወጡለት ነው። ከእስራት እንዲወጡለት ነው። ከሴጣን ግዛት እንዲያመልጡለት ነው። ከጨለማ እንዲወጡለት ነው። ከእስራት እንዲወጡለት ነው። የእሱ ጥማት ነፍሱ የተጠማች እሱ ነበር። እኛ ምንጠማ የዚህ ጊዜ መንፈስ ቅዱስ ይመጣል። በሕይወታችን የእግዚአብሔር ኃይል ይመጣል። የዛን ጊዜ ጉብኝቱ ይመጣል። የሚያንቀሳቀሰን ይመጣል። ሞተር የሚሆነው ይመጣል። እግዚአብሔር አምላካችን ስሙ የተባረከ ይሆን። ክብር ለአምላካችን ይሆን። ክብር ለዘላለም እስከ ዘላለም ለጌታ ይሁን። ሃሌሉያ ሃሌሉያ ሃሌሉያ።